ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
They did do a lot of recruitment in the wider region
ባለፉት ጥቂት አመታት አልሻባብ ብዙም የአባላት ብልመላ አላካሄደም። በ2013 ግን በሶማሊያና ከሶማሊያም ውጪ ምልመላዎችን አካሂዷል።
ፍሬድሪክ በርንስ በዓለም አቀፉ የቀውሶች ጥናት ቡድን የአፍሪካ ጉዳዮች ዳይሬክተር ናቸው። ከአልቃይዳ ጋር ቁርኝት ያለው ነውጠኛ ቡድን አልሸባብ የሶማሊያ መንግስት የልብ ትርታ በሆነችው ሞቃዲሾ ባደረሳቸው ተከታታይ ጥቃቶች ዙሪያ ከሰጡት አስተያየት የተወሰደ ነው። በዕለቱ አብይ ርዕስ ዜናውን ተከትሎ ይቀርባል።
ዛሬ ማለዳ ከመቀሌ ተነስቶ ይጓዝ የነበረ አውቶቡስና አንድ አነስተኛ አውቶቡስ ሚኒባስ ተጋጭተው 16 ሰዎች መሞታቸውን የትግራይ ክልል ባለስልጣናት አስታወቁ። 86ኛውን የኦስካር የሲኒማ ሽልማት በምሽቱ የመዝናኛ ቅንብራችን መልከት እናደርጋለን።
ሳምንታዊ ቅንብሮች፣ ስፖርትና አፍሪካ ነክ ርዕሶች ከልዩ ልዩ ዝግጅቶቻችን ጋር በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜም ይጠብቋቸዋል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ከዛሬ ሰኞ የካቲት 24 2006 ዓ.ም ዝግጅታችን ጋር ተረኛ አስተናጋጆቹ አሉላ ከበደና
ሄኖክ ሰማግዜር ነን። ዝግጅታችንን የሚመራልን ደግሞ ኃይሉ ታምራት ነው። በቅድሚያ የሰዓቱን የዓለም ዜና እናሰማችሁ። ዛሬ ማለዳ ከመቀሌ ተነስቶ ይጓዝ የነበረ አውቶቡስና አንድ አነስተኛ አውቶቡስ ወይም ሚኒባስ ተጋጭተው 16 ሰዎች መሞታቸውን የትግራይ ክልል ባለስልጣናት አስታወቁ። አድጉደም በመትባል ከተማ አጠገብ ስለደረሰው አደጋ የትግራይ ክልል የደቡብ ምስራቅ ዞን ፖሊስ አዛዥ ኮማንደር ታረቀ ሀጎስ ለቪኦኤው ገብረ ገብረ መድን የሚከተለውን አጭር ቃል ሰጥተዋል።
ያው የመጀመሪያው አደጋው ከጠዋቱ 12 ሰዓት አካባቢ ነው ያጋጠመው። ያው አደጋው ከመቀሌ የሚሄድ አንድ ትልቅ ባስና ከህዋኔ የሚባል አካባቢ ወደ መቀሌ የሚመጣ አንድ አነስተኛ ሚኒባስ ጠዋት 12 ሰዓት ሁለቱ ግጭት በመፍጠሩ በሚኒባስ ውስጥ የነበሩት 14 ሰዎች ጠቅላላ ህይወታቸው ወጥተዋል። ያው በባሱ የነበሩ ሰዎች ደግሞ ያው አንድ ረዳትና በፊተኛው የሾሪፍ ጋር የተሳፈረው አንድ ሰፋሪ እሱም በኋላ ከህክምና እርዳታ ከተደረገለት በኋላ ተወጥተዋል። ጠቅላላ ዛሬ በተከሰተው ችግር 16 ሰዎች ህይወታቸው ወጥተዋል። ለእነዚህ ያጋጠመ ችግር ደግሞ ፖሊስ ያው በመጣራት ላይ ነው ያለ። ህክምና የተደረገለት ሽፈር ብቻ ነው፣ የባሱ ሽፈር ብቻ ነው። ከዛ በላይ የሌላ በሆስፒታል የገባና የአካል ጉዳት የደረሰበት ሰው የለም። በሚኒባሱ የነበሩ ሰዎች እንዳለ ነው እንትን ያደረጉት ህይወታቸው ያጡት። በባሱ የነበሩ ሰዎች ደግሞ ያው አንድ በፊት የነበረ ሰውና ያው ረዳት ብቻ ነው የተጎዱት። እነዚህ ሰዎች በሆስፒታል ገብቶ ያው ትንሽ እርዳታ ከተደረገላቸው በኋላ በተመሳሳይ ጊዜ ህይወታቸው አልፏል። ሁሉም ያጋጠመው አደጋም የመንግስት አካላት ከዝቅተኛ እስከ ከፍተኛ ያለ አመራር በስነ ስርዓት ወደ የቤታቸውና የተሰራ ስነ ስርዓታቸው በተገቢ ሁኔታ ተማልተዋል። ችግሩ አሳዛኝ ነው። ይህንን ጥቃት ደግሞ በተደጋጋሚ በአሽከርካሪዎችና በሚያጋጥመው የአደጋ ትራፊክ ኃላፊነት የተሞላው ስራ ባለመስራቱ የሚያጋጥም ችግር ነው።
ዛሬ ማለዳ ላይ የደረሰውን የአውቶቡስ አደጋ አስመልክቶ የትግራይ ክልል ደቡብ ምስራቅ ዞን ፖሊስ አዛዥ ኮማንደር ታረቀ ሀጎስ የሰጡትን አስተያየት ነው ያሰማናችሁ። በሰሜን ምስራቅ ናይጄሪያ ቦኮ ሀራም ቅዳሜና እሁድ ያደረሳቸው ጥቃቶች 100 ሰዎች ሲገደሉ ሌሎች 3 ሰዎች ደግሞ በተለያዩ ዘመቻዎች ታፍነው መወሰዳቸው ተዘገበ። ቅዳሜ ዕለት በማይዱግሪ ከተማ 2 ፈንጂ የጫኑ ተሽከርካሪዎች በአንድ የሲኒማ አዳራሽና የሰርግ ስነ ስርዓት መካከል በደረሱ ፍንዳታዎች በርካታ ሰዎች ሲያልቁ ወደ 12 የሚሆኑ ህጻናትን አስክሬን መመልከታቸውን የእርዳታ ሰራተኞች አስተውለዋል። ከማይዱጉሪ 60 ኪሎ ሜትሮች ርቀት በምትገኝ የገጠር መንደር ወደ 20 የሚጠጉ ነዋሪዎች ከቤታቸው ተጎትተው ወጥተው በጥይት ሲገደሉ ቤታቸውም በእሳት መቃጠሉ ተዘግበዋል።
ደቡብ አፍሪካዊው የኦሎምፒክ ሯጭ ኦስካር ፒስቶሬስ የሴት ጓደኛውን በመግደል ወንጀል ለቀረበበት ክስ ዛሬ ፍርድ ቤት ቀርቧል። በዛሬው ዕለት የምስክሮች ቃል የተደመጠ ሲሆን ፍርድ ቤቱ ፒስቶሬስ የሴት ጓደኛውን ሪቫ ስቴንካምፕን ከቤቱ የመታጠቢያ በር በጥይት ተኩሶ ገድሎ እንደሆነ ግራ ቀኙን ይመረምራል። ፒስቶሬስ በበሩ አሸልኮ የተኮሰው ከቤት ውስጥ ዘራፊ መጣብኝ ብሎ በመስጋት እንደሆነ ይናገራል። የመጀመሪያዋ ምስክር የፒስቶሬስ ጎረቤት ስትሆን በግድያው ወቅት የመረረው ኡታና ጮኸት መስማቷን ለፍርድ ቤቱ አስረድታለች። ከዚያ አራት ተኩሶች ተከታትለው ተሰሙ ስትል ሚሼል በርገር በፕሪቶሪያ ላስቻለው ችሎት የምስክርነት ቃሏን ሰጥታለች። ጩኸቷና ኡቷ በጣም አስደንጋጭ ነበር። ተኩስ ከመስማቴ በፊት በአልጋዬ ላይ ቁጭ ብዬ ጩኸቷን ስሰማ ምንም ማድረግ ባለመቻሌ ተሰምቶኛል ስትል ቃሏን ሰጥታለች። አንድ ነገር ይፈጠራል ብዬ ጠብቄ ነበር። የጩኸቱ መራርነት አንድ ነገር በዚያ ቤት ውስጥ እንደሚከሰት አስግቶኝ ነበር ስትል ጎረቤቷ ተናግራለች። በዚህ ወንጀል ፒስቶሬስ ጥፋተኛ ሆኖ ከተገኘ እድሜ ልክ እስራት ሊፈረድበት ይችላል። የ27 ዓመቱ ፒስቶሬስ የሚታወቀው በካርበን አስተኔ በተሰራ የእግር ድጋፍ በመሮጥ በለንደን ኦሊምፒክስ በመሳተፉ ነው።
የራሽያ የውጭ ጉዳይ ሚኒስትር የሀገራቸው ጦር በክሪሚያን ባህረ ሰላጤ ያለውን እንቅስቃሴ በመደገፍ ተናገሩ። ሰርጌይ ላቭሮቭ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጋር ከመገናኘታቸው አስቀድሞ በሰጡት በዚህ አስተያየት የራሽያ ጦር በክሪሚያ መሰማራቱ የጸጥታ ሁኔታው እስኪረጋጋ አስፈላጊ ነው ብለዋል። በጄኔቫ የተባበሩት መንግስታት ድርጅት የሰብአዊ መብት ጉባኤ ባሰናዳው ጉባኤ ላይ የተናገሩት ላቭሮቭ ወታደሮቻቸው የራሽያውያንን ደህንነት በመጠበቅ ላይ ናቸው ነው ያሉት። ዩክሬን የራሽያ መንግስት የጦር ወረራ አካሂዶብኛል በማለት ሞስኮ በፍጥነት ወታደሮቿን ከክሪሚያ እንድታስወጣ ጠይቃለች። የራሽያ መገናኛ ብዙሀን እንደዘገቡት ትናንት ሌሊት የራሽያ አየር ኃይል በዩክሬን ሰማይ የአሰሳ በረራዎችን አካሂደዋል። በኢንዱስትሪ የበለጸጉት የቡድን ስምንት ሀገሮች መካከል ሰባቱ የራሽያን ወታደራዊ እንቅስቃሴ የዩክሬንን ሉዓላዊነት የተጻረረ ግልጽ ወረራ ሲሉት፣ ቻይና በበኩሏ ከራሽያ ጎን ቆማለች። ዩናይትድ ስቴትስ ምክትል ፕሬዚዳንት ጆ ባይደን ከራሽያው ጠቅላይ ሚኒስትር ዲሚትሪ ሜድቬዴቭ ጋር በስልክ ሲነጋገሩ ራሽያ ወታደሮቿን ከክሪሚያ እንድታስወጣ ጠይቀዋል። በምትኩ በዓለም አቀፍ ተቆጣጣሪ ኃይል በስፍራው እንዲሰማራ ከዩክሬን መንግስት ጋር ድርድር እንዲካሄድም ሚስተር ባይደን አሳስበዋል።
በተያያዘ ዜና የራሻ ወታደሮች በሀገሪቱ የክራይሚያ ሰላጤ መመደብ ተከትሎ የዩክሬን ጊዜያዊ መንግስት ትናንት የክተት ሰራዊት ትዕዛዝ አስተላልፏል። ጠቅላይ ሚኒስትሩ አርሴኒ ያትሴንዩክ የሩሲያን እርምጃ የጦርነት ተግባር ሲሉ አውግዘዋል። የቪኦኤዋ ኤልዛቤት አረት ከክራይሚያ ከተማ ሲምፍሮፖል ተከታዩን ዘገባ አድርሳለች። ሰለሞን ክፍሌ ያቀርበዋል።
ዩናይትድ ስቴትስና ሌሎች ሀገሮችም የሩሲያ ወታደሮችን ወደ ክሪሚያ መግባት አስመልክቶ የወረራ ተግባር ሲሉ ነው ያወገዙት። አብዛኞቹ ሩሲያውያን የሆኑበት የዩክሬን ሪፐብሊክ ነዋሪዎች ግን ደም ያልፈሰሰበትን ከኪቭ ጋር ፍቺ በደስታ ተቀብለውታል። የሩሲያ ወታደሮች ቁልፍ ተቋማትን ከተቆጣጠሩ ቀናት በኋላ አዲሱ የዩክሬኑ የባህር ኃይል አዛዥ ለክሪሚያው አፍቃሪ ሩሲያ ጠቅላይ ሚኒስትር ትብብራቸውን ገልጸዋል። አንዳንድ የዩክሬን ጦር ሰራዊትና ፖሊስ አባላትም ከባህር ኃይሉ አዛዥ ጋር ተመሳሳይ እርምጃ ወስደዋል። ሌሎች ግን በየጦር ካምፖቻቸው መቆየቱንና የከበቧቸውን አፍቃሪ ሩሲያ ኃይሎች አለመጋፈጥ መርጠዋል። ክሪሚያ ከቁጥጥሯ ያመለጠቻት ኪቭ የምስራቅ ዩክሬን ቢሊዮነሮችን ለማስደሰት ስትል ቁልፍ የፖለቲካ ሥልጣን እየሰጠች ነው። ባለፈው ወር ሩሲያን የሚደግፉትን ፕሬዚደንት ቪክቶር ያኑኮቪችን ያባረረው የዩክሬኑ አዲሱ መንግሥት ግን ለማንኛውም በሚል ሙሉ የክተት ሰራዊት ትዕዛዝ አስተላልፏል። የዩክሬን ጦር ከሩሲያ ኃይሎች ጋር ሲነጻጸር ፈጽሞ አይመጣጠንም። የሩሲያ ሚዲያም በሚስተር ያኑኮቪች ላይ ተቃውሞውን የሚመሩት በምዕራባውያን የሚደገፉ ወሮበሎችና ጽንፈኞች ናቸው በማለት ያላቋረጠ ፕሮፓጋንዳ ያስተላልፋል። በሞስኩ ሕግ አርቃቂዎቹም ወታደሮች ወደ ዩክሬን እንዲገቡ የፈቀዱት የሩሲያን ፍላጎቶች ለማስከበር መሆኑን አስታውቀዋል። የኪቭ አዲሱ መሪዎች የምዕራቡን ድጋፍ ይሻሉ። በሚስተር ያኑኮቪች ላይ ተቃውሞ የተቀሰቀሰውም ከአውሮፓ ጋር ለመቀላቀል መቃረቧ መሆኑ ይታወቃል። በሞስኩ ላይ የገንዘብና የፖለቲካ ማዕቀብ እንጥላለን ሲሉ ያስፈራሩት የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ በነገው ዕለት ኪቭ ይገባሉ ተብሎ ይጠበቃል።
የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ማምሻውን በዋሽንግተን ዲሲ ተቀብለው ሲያነጋግሩ የመካከለኛው ምስራቅ የሰላም ስምምነት ወደ መጨረሻው ምዕራፍ እንዲሻገር ይጥራሉ ተብሎ ይጠበቃል። ሚስተር ኔታንያሁ ከእስራኤል ከመነሳታቸው በፊት ለጋዜጠኞች ሲናገሩ የዓለም አቀፉ ማህበረሰብ በፍልስጤም ጉዳይ ላይ ጥቅምን በተወሰነ ደረጃ ቆርሶ የመስጠት ሀሳብ ቢያራምድም በጽኑ የእስራኤልን ጥቅም ለማስጠበቅ እንደሚቆሙ ግን ተናግረዋል። ሚስተር ኦባማ በበኩላቸው ኔታንያሁ በዩናይትድ ስቴትስ ሸምጋይነት የረቀቀ የመጨረሻ ዙር ድርድር ላይ እስራኤል እንድትሳተፍና እንድትስማማ ለማግባባት ይጥራሉ። በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሐምሌ ወር ይፋ የሆነውን የስምምነት ሰነድ በቀጣይ ወር ይፈርማሉ የሚል እቅድ በአሜሪካ የወጣ ቢሆንም ወደ ስምምነቱ ሳይደረስ ጊዜው እያለቀ መጥቷል።
የተባበሩት መንግስታት ድርጅት የጸረ ኒውክሌር መሳሪያ ጠባቂ ቡድን ኢራን የበለጸገ ዩሬኒየም ክምችቷን መቀነሷን አስታወቁ። የዓለም አቀፍ የጸረ አቶሚክ መሳሪያ ድርጅት IAEA መሪ ዩኪያ አማኖ በዛሬው ዕለት ኢራን የተቀመጠላትን ገደብ በግማሽ አሟልታለች ብለዋል። ይህም ኢራን ያላትን የዩሬኒየም ክምችት ወደ 20 ከመቶ የበለጸገ ዩሬኒየም በማውረድ ለኃይል አቅርቦት ብቻ የሚሆን ክምችት እንዲኖራት ያስችላል ተብሏል።
በመጨረሻም ኦስካር በትላንትናው ዕለት የ86ኛው የአካዳሚ ሽልማት ኦስካር ሲካሄድ የፊልሙ ኢንዱስትሪ ታላላቅ ተዋናይና ዲሬክተሮች እንዲሁም ሌሎች ባለሙያዎች ዓመታዊውን የእውቅና ምሽት ሽክ ብለው ለብሰው አክብረውታል። በታሪክ መጀመሪያ ጊዜ አፍሪካዊ ዘር ያላት ትውልደ ኬንያዊት ሉፒታ ኒዮንጎ 12 ዓመታት በባርነት 12 years a slave በረዳት መሪ ተዋናይነት ተሸላሚ ሆናለች። ዩናይት ስቴትስን አስከፊ የባርነት ስርዓት የሚያሳየው ይህ ፊልም የዓመቱ ምርጥ ፊልም ሆኗል። ዝርዝሩን ቆየት ብለን እናቀርባለን። አድማጮች፣ የምሽቱ ዜናዎች እነኙ ነበሩ።
የምትከታተሉት የአሜሪካ ድምፅ ሬዲዮ በ25ና በ31 ሜትር ባንዶች በአጭር ሞገድ የሚያስተላልፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ ሄኖክ ሰማግዜርና
አሉላ ከበደ ነን። አድማጮች፣ አሁን ለቀዳሚው የዕለቱ አቢይ ርዕስ
ከአልቃይዳ ጋር ቁርኝት ያለው ነውጠኛ ቡድን አልሸባብ የሶማሊያ መንግስት የልብ ትርታ በሆነችው ሞቃዲሾ ላይ ተከታታይ ጥቃቶችን ማድረሱ ይታወሳል። ለረጅም ጊዜ ተከላካይ በሆነ አድፍጦ የደፈጣ ጥቃት ቢቆይም በቅርቡ ግን የአሸባሪዎች ምልመላ ስራውን ማሳደጉንና አዳዲስ ተከታታይ ጥቃቶችን ማድረሱ የምስራቅ አፍሪካው ነውጠኛ ቡድን እያንሰራራ መሆኑን ያመለክታል ተብሏል። የምስራቅ አፍሪካ ጉዳዮች ዘጋቢያችን ጌብ ጀስሎ ያጠናቀረውን ዘገባ ትዝታ በላቸው ይዛለች።
ከሶስት ዓመታት በፊት አልሸባብ አበቃለት ተብሎ ነበር። በዚያ ጊዜ ቡድኑ በአፍሪካ ህብረት ኃይል አሚሶም ከሞቃዲሾ ተባሮ በተቀሩት የሶማሊያ ከተሞችም ላይ ቁጥጥር አጥቶ ነበር። ከዚያ ውጊያ ቆመ። እንደ አውሮፓ ዘመን አቆጣጠር ከ2012 ዓመተ ምህረት ወዲህ አሚሶም ነውጠኛውን ቡድን ከሌላ ይዞታው አላስለቀቀም። ይህ በእንዲህ እንዳለ ግን የቡድኑ አደገኝነት እየጨመረ ሄደ። በዋና ከተማዋ የመንግስት ባለስልጣን ላይ የተቃጣ የአጥፍቶ መጥፋት፣ እንዳለፈው የካቲት ወር ቤተ መንግስትን ማጥቃት፣ ባለፈው ዓመት ደግሞ ቀናት የፈጀ የኬንያው የሱቆች መደብር የዌስትጌት ጥቃት አልሸባብ አሁንም ለሰላም አስጊ መሆኑን ያመለክታሉ። የዓለም አቀፉ ቀውስ አስወጋጅ ቡድን ክራይሲስ ግሩፕ የአፍሪካ ፕሮግራም ዳይሬክተር ሴድሪክ በርንስ ነውጠኛው ቡድን በአደረጃጀቱም ማዕረጎችን ጨምሯል ይላሉ።
ባለፉት ጥቂት ዓመታት አልሻባብ ብዙም የአባላት ምልመላ አላካሄደም። በ2013 ግን በሶማሊያና ከሶማሊያም ውጪ ምልመላዎችን አካሂዷል። ስለዚህ ተመልማዮች አይኖራቸውም የሚል ግምት የለንም።
አልሸባብ በደቡብ ሶማሊያ የጦር አምባው ወደ 5000 አባላት እንዳሉት የዩናይትድ ስቴትስ መረጃ ያመለክታል። ዋና ዓላማው በምዕራባውያን የሚደገፈው መንግስት አውድሞ በሶማሊያ እስላማዊ ሕግ መደንገግ ነው። የሶማሊያ መንግስት በዚያ አካባቢ ለሚኖር ሕዝብ ምንም አይነት አገልግሎት ማቅረብ ያለመቻሉ አልሸባብ ተሰሚነት እንዲኖረው ያደርጋል ይላሉ።
አልሻባብ ለህዝቡ ብዙ ለማድረግ መጣር የለበትም። አንድ ማጤን ያለብን በጣም ጨካኝና በአጥፊነታቸው ስጋት የፈጠሩ ቢሆኑም፣ በሌላ በኩል ግን ለህዝቡ በጣም መሠረታዊ የሆኑ ፍላጎቱን ለምሳሌ የሕክምና አገልግሎትና የመሳሰሉትን ያሟላሉ። ይህንን መንግሥት መፈጸም አይችልም።
የዩናይትድ ስቴትስ መንግስት የአልሸባብ አዛዦች ላይ ያነጣጠረ ጥቃት አካሂዶ ቢሆንም እስካሁን አልተሳካም። ባለፈው ጥቅምት ወር ባረዋሬ በተባለች ከተማ አቅራቢያ በሰው አልባ አውሮፕላን ማለትም ድሮን የነውጠኛው ድርጅት መሪ አብዲ ጎዳኔን ለመግደል ሙከራ ተደርጎ ሳይሳካ ቀርቷል። የሶማሊያ መንግስትና አሚሶም አልሸባብን ከያዛቸው ክልሎች ለማስለቀቅ ዘመቻ እንደሚከፍቱ ተናግረዋል። እስካሁን ግን የወሰዱት እርምጃ የለም።
ከምሽቱ 3 ሰዓት ከ15 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። መሰንበቻውን ከመቶ በላይ ሰዎች የተገደሉበትና በሌላ ተናጠል ጥቃት ደግሞ ሌሎች 3 ሰዎች የታገቱበት ሰሜን ምስራቅ ናይጄሪያ ግጭቱ ወደ ከፍ አዝማሚያ እያመራ እንደሆነ ተዘግቧል። የአሜሪካ ድምጿ ሄደር መርዶክ ከአቡጃ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
ባለፈው ቅዳሜ በሰሜን ምስራቅ ናይጄሪያዊቱ የሜዲጉሪ ከተማ ከሚገኝ አንድ ሲኒማ ቤትና የሰርግ ስነ ስርዓት እየተካሄደ ከነበረበት ሌላ አንድ ቦታ አቅራቢያ የፈነዱ ፈንጆች የተጠመደባቸው 2 ተሽከርካሪዎች ያስከተሉ ፍንዳታ በስፍራው በነበሩ በርካታ ሰዎች ላይ ከፍተኛ አደጋዎችን አድርሰዋል። ፈጥነው የደረሱ የአደጋ ጊዜ ሰራተኞች እንዳመለከቱት በአደጋው ከተገደሉት አብዛኞቹ ህጻናት ናቸው። ፍንዳታው በደረሰበት ስፍራ የአደጋ ጊዜ ፈጥኖ ድራሽ የሆነውና ሲቪሊያን JTF የተባለው የሲቪል ደህንነት ጥበቃ ኃይል መሪ ሐሰን አሊ ነው። በፍንዳታው ከፍርስራሹ ስር የተቀበሩ ሰዎችንና አስከሬኖችን በመፈለግ ካለው ቡድኑ ጋር። ሜዲጉሪ የቦርኖ ክፍለ ግዛት ዋና ከተማና የቦኮ ሐራም መንሃሪያም ናት። እስላማዊ ነውጠኛ ቡድን ላለፉት 4 ተኩል ዓመታት በሰነዘራቸው የሽምቅ ጥቃቶች በሺዎች የተቆጠሩ ዜጎች ተገድለዋል። የቦርኖ ክፍለ ግዛትም ላለፉት ከ9 በላይ ወራት በተደጋግሞ በሚወርድባት የሽብር ጥቃት ሳቢያ የአስቸኳይ ጊዜ አዋጅ እንደተጣለባት ነው። የቦርኖ ብቻ ሳትሆን ታዲያ 3 የልጅነት ልምሻ ክትባት ዘመቻ ላይ የነበሩ የጤና አገልግሎት ሰራተኞች የተጠለፉባትን ባዎች የተባለችውን ሌላ ግዛት ጨምሮ ሌሎች የሰሞኑ ግዛቶችም የቦኮ ሐራም ጥቃት ሰለባ ሆነው ቆይተዋል። መንግስቱ ያልተቋረጠ ዘመቻ በቦኮ ሐራም ተጠርጣሪዎች ላይ እያካሄድኩ ነው ቢልም የሲቪሉ ተከላካይ ቡድን መሪ አሊ ግን ሲቪሎቹ አብዛኛውን ያለበቂ ጥበቃ ለአደጋ እንደተጋለጡ ነው ይላል።
አድማጮች የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው ስቱዲዮአችን የምናስተላልፈውን ስርጭት ነው። እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። በነጻው የስልክ መስመራችን በርካታ አስተያየቶች ደርሰውናል። በ202-205-9942 የውስጥ መስመር 14 ከተቀበልናቸው የእናንተው የአድማጮቻችን አስተያየት ለሰዓቱ ጥቂቶቹ እናሰማ።
ማስለይ ቪኦኤች እንደምናችሁ። በየቀኑ የምታስተላልፉት የዜና ስርጭት በጣም ደስተኛ ነኝ። እኔም የዘወትር ተከታያችሁ ነኝ። ትንሽ መልእክት የማስተላልፈው ነገር ብኖረኝ በኢትዮጵያ ለኢትዮጵያ ሕዝብና ለኢትዮጵያ መንግስት፣ የኢትዮጵያ ሕዝብ ከ80 እስከ 90 ሚሊዮን ሕዝብ ነው ያለው፣ ግን የሀገር መከላከያው ጉልበት በቂ አይመስለኝም። የኢትዮጵያ መንግስትና የኢትዮጵያ ህዝብ አስቦ የአገር መከላከያ ጠንካራ ቢያደርግ ጥሩ ይመስለኛል። አሁን ያለው የኢትዮጵያ የአገር መከላከያ ቁጥሩ ከ150 ሺህ ይመስላል እና 80 እስከ 90 ሚሊየን ህዝብ ቢያንስ ከ250 እስከ 500 ሺህ የወታደር ሀይል ያስፈልገዋል የሚል ግምት አለኝ። አመሰግናለሁ። ለመቀናኝ ከናሹ
ሄሎ ቪኦኤዎች፣ ሙሉቀን መለሰ እባላለሁ። ከሚኒሶታ አካባቢ ነው የዘወትር አድማጫችሁ ነኝ። ሰሞኑን ባልገባኝ ሁኔታ የፕሮግራም መደጋገም ይታይባችኋል። አንድ አስተያየት ሰጭም ፕሮግራም እየደጋገማችሁ ነው እና አርሙ ብሏችሁ ነበረ። በዚህ ሰሞን እኔም በተደጋጋሚ አንድ ነገር እየሰማሁ ነው። አላሲዮ የምትባለው የቀድሞ የቪኦኤ ባልደረባ የጡት ካንሰር ተጠቂ የነበረች እና በአሁን ሰዓት የተሻላት ስለ እሷ ሴትዮ በዚህ 2 ሳምንት ባልሞላ ጊዜ ውስጥ ብቻ 3 ያላነሰ ፕሮግራም ሰርታቸዋል። ተመሳሳይ ፕሮግራም ባለፈው አመት የጡት ካንሰር በሚከበርበት ሰዓትም ስለሷ ሴትዮ በጣም በተደጋጋሚ ሰምተን ነበር። ነገሩ መልካም ነው፣ ግን በሚያሰለች ሁኔታ አታድርጉት ነው። አዳዲስ ነገር ፈልጉ። ዓለም በብርሃን ፍጥነት እየሮጠ ነው። አዲስ ነገር መስማት እንፈልጋለን። ጊዜያችንን ሰተናችሁ ነውና ሬዲዮናችሁን የምንከፍተው። እባካችሁ አዲስ ነገር ልምድታሰሙን ሞክሩ። በተረፈ አድናቂያችሁ ነኝ። አመሰግናለሁ። ሰላም ሁኑልኝ።
ሄሎ ውድ ቪዎች፣ አንድ ማለት የፈለግኩት በዚህ በአሩሲ በተደረገው በተሰራው ሀውልትን በሚመለከት ሀሳብ መስጠት ብዬ ነው። ይሄ የተባለው ነገር ያኔ በግዛት ማስፋፋት በየወላይታም በኩል ብዙ እልቂት ተደርጓል። እንዲሁም አንድ ነገር ሳስታውስ እኔ የወላይታ አካባቢ ተወላጅ ስለሆንኩ ታሪክ የመቶ ምናምን አመት አጎታሉኝ እስካሁን ድረስ ታሪኩን ሲነግሩኝ፣ የወላይታ ሰራዊት ማእትያት የሚልክ ወታደር ገለዋል። ስለዚህ እንዲሁም ንጉሱ ተናደው ብዙ እልቂት ተደርጓል፣ ስመጥር ተዋጊዎች ሁሉ ተልከው። ስለዚህ ያ ማለት በግዛት ማስፋፋት ጊዜ ማንም ይዋደቃል። ስለዚህ ሰዎች ይሞታሉ፣ ያልፋሉ። ስለዚህ ያንን ሁሉ ትተን አሁን አዲሱን ኢትዮጵያ ብንገነባ እና እጅ ለእጅ ተያይዘን አብረን ብንሰራ መልካም ነው የሚል ሀሳብ ነው ያለኝ። ስለዚህ በሀገራችን ላይ ዲሞክራሲያዊ ስርዓት፣ የሰው ልጅ መብት፣ የህግ የበላይነት የተከበረባትን ኢትዮጵያ ካለች ምንድን ነው የምንፈልገው? ምናልባት ሰዎች ለፖለቲካ ጠቀሜታ ወደ ኋላ ተመልሰን ያን እንድንቆፍር የሚያደርጉ ከሆነ ለምን ቆም ብለን አናይም? በተለይ ፊደል ቆጠን የምንል እና ስለዚህ ኢትዮጵያን እግዚአብሔር ይባርካት፣ በፍቅር አብረን መኖር እንችላለን። ምድራችን ለሁላችንም የምትበቃ ነች እና ስለዚህ አቦ እንስማማ ነው ምለው። ሰላም እንድንሆነ ኢትዮጵያ በክብር ለዘላለም ትኖር። ቴፊ ነኝ ከቨርጂኒያ። አመሰግናለሁ።
ለአስተያየቶቻችሁ ሁላችሁንም እናመሰግናለን። ሁልጊዜ አስተያየቶቻችሁን በተዘዋዋሪው የስልክ መስመር እንቀበላለን። የስልክ ቁጥሩ 202-205-9942 የውስጥ መስመር 14 ነው። አድማጮቻችን፣ ዛሬ ዋሽንግተን ዲሲና አካባቢዋ በከባድ በረዶ ነው ተከባ የምትገኘው። የፌዴራል መንግስቱ ተዘግቷል። በእርግጠኛ ለእናንተ ዜና ለማድረስ እዚህ ድረስ ብቅ ብለናል።
በረዶ አልበገረንም እያልክ ነው።
አሉላ ከበደ ደግሞ ሙዚቃ ይዟል። ሞቅ ሞቅ የሚያደርግ ዜማ እንደሆነ ተስፋ አረጋለሁ።
ሞቅ ማድረጉን እርግጠኛ አይደለሁም፣ ብርዱም እኛ ጋር ስለሆነ። እስኪ አብረን እንስማ። የዛሬው ምርጫ አቀናባሪያችን ኃይሉ ታምራት ነው። ነው አይደበበን ይመስለኛል የመጀመሪያውን ዜማ ደህና ናትን እያጫወትልን ያለው። ከብርዱም ከቆፈኑም እኛም ለቀቅ ብሎን እናንተም ዘና ብላችሁ አብራችሁ እንደምታመሹ ተስፋ እናደርጋለን። አሁን ወደ ዜማው።
ጥሮ አዳሪ ለፍቶ አዳሪ የእግዜር ደሃ ደክሞ ኗሪ ደግሮ ልበቀና በሰው ኑሮ የማትና ደልፋት ዋስማን በለታት እድሏ ነው የሚያስጠቃት። ተዋት እሷን ተዋት ተዋት ለኔው ተዋት መስኪን ደሃ ናት። ተዋት እሷን ተዋት ተዋት ለኔው ተዋት ደግሞ ኗሪ ናት። አስተዋይ ና ርኮ አሳቢ ዘመድ አዝማድ አስተማሪ ሁሉ አዋቂ መካሪ ናት አስታራቂ አዛኝ ሰው ናት የምትሳሳ ክፉ ደጉን የማትረሳ
ነዋይ ደበበ ነበር ደህናት የሚለውን ዜማውን የተጫወተልን ነዋይንና ሙዚቃውን የመረጥልን ኃይሉን እናመሰግናለን። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። በዛሬው መዝናኛ የሲኒማ ዓለም ቅንብራችን ወደ ትላንት ምሽቱ የሆሊውዱ የአካዳሚ ሽልማት ስነ ስርዓት ነው የምናመራው። በሎስ አንጀለስ ከተማ ትላንት ማታ በተካሄደው አመታዊ የኦስካር ሽልማት ስነ ስርዓት ግራቪቲ የተባለው ፊልምና 12 years a slave 12 ዓመታት በባርነት የተሰኘው ሌላ ፊልም ላቅ ያለውን ስፍራ ለመያዝ በቅተዋል። በጠፈር ነክ ጉዳዮች ላይ የሚያጠነጥነው ግራቪቲ ዲሬክተሩ አልፎንሶ ኩሮን ካሸነፈው ጭምር 7 የአካዳሚ ሽልማቶችን አግበስብሷል። 12 years a slave የአመቱ ምርጥ ሲኒማነትን ጨምሮ በአጠቃላይ የ3 ከፍተኛ ሽልማቶች ባለቤት ለመሆን በቅቷል። ትዝታ ብላቸው ተከታዩን ይዛለች።
የሲኒማ ኮከብ ተዋናይ ዊል ስሚዝ የ2013 ዓመቱን ምርጥ ሲኒማ እንዲህ አስታውቋል።
The Oscar goes to 12 years a slave.
የአመቱ የኦስካር ሽልማት አሸናፊው 12 years a slave ነው።
ፊልሙ ሰለሞን ኖትረፕ ስለተባለ ይኖርበት ከነበረ የሰሜኑ ግዛት ከአሜሪካ የእርስ በርስ ጦርነት በፊት ወደ ደቡባዊ ሉዊዚያና ተሽጦ ስለሄደ ጥቁር እውነተኛ ታሪክ ነው። ፊልሙን ያቀናበረው እንግሊዛዊው ዳይሬክተር ስቲቭ መኩዊን ከታዋቂው የሲኒማ ኮከብ ብራድ ፒት እና ሌሎች የሲኒማ ተዋናዮችና አቀናባሪዎች ጋር ሽልማቱን ተቀብሏል።
Everyone deserves not just to survive, but to live. This is the most important legacy of Solomon Northup.
ሁሉም ሰው በሕይወትና በሞት መሃል መዋጀቅ ሳይሆን የተሟላ ኑሮ ሊያገኝ ወይም ሊኖር ይገባዋል። ሰለሞን ኖትራፕ የተወልን ቅርስ ይህ ነው። ስለዚህ ሽልማት በባርነት ለተሰቃዩ ሁሉና ዛሬም በባርነት ለሚማቀቁ 12 ሚሊዮን ሕዝቦች መታሰቢያ አድርጌያለሁ።
ትውልደ ኬንያ ወጣት ተዋናይ ሉፒታ ኒዮንጎ በፊልሙ ውስጥ ፓትሲ የተባለችውን ባሪያ ሕይወት የተጫወተች ሲሆን ቤስት ሰፖርቲንግ በሚለው የሽልማት ክፍል የአሜሪካን ሀስል ተዋናይ ጀነፈር ሎረንስ የኦገስት ኦሴጅ ካውንቲ ተዋናይ ጁሊያ ሮበርትስን በመላቅ አሸናፊ ሆናለች። ሉፒታም ባለታሪኩ ኖትሮፕ በባርነት አብረው ሲሰቃዩ ስለ ፓትሲ ገጸ ባህሪ የተናገረውን አስታውሳለች።
It doesn't escape me for one moment that so much joy in my life.
ኔ በደስተኝነቴ ህይወቴን የምመራው ሌሎች ሰዎች ስለተሰቃዩ መሆኑ ለአንድ አፍታ እንኳን አይዘነጋኝም። ስለዚህ ስለ ፓትሲ መንፈስ ስለሚመራኝ ምስጋና አቀርባለሁ። ሰለሞን ታሪኳን ስለጻፍክልን አመሰግናለሁ ብላለች ሉፒታ ሽልማቱን ስትቀበል። ጆን ሬድሊ የሰለሞን ኖርትሮፕ የህይወት ታሪክ ወደ ሲኒማ በመቀየሩ በአካዳሚው ተሸልሟል። ስለ ጠፈር የሚተረከው የግራቪቲ ሲኒማ ዋና አቀናባሪ አልፎንሶ ኮሪዮን በሽልማት ተንበሽብሿል። ለሲኒማቶግራፊ ድምፅን ከፊልሙ በመዋሃድና በመሳሰሉት 7 ሽልማቶችን አግኝቷል። ለ10 ሽልማቶች የታጨው አሜሪካን ሀስል አንዱንም ሳያሸንፍ ቀርቷል። ዳለስ ባየርስ ክለብ የተባለው ስለ አንድ የኤድስ ታማሚ ታጋይ የሚተርከው ሲኒማ ኮከብ ተዋናይ ማቲው ማከኒ የኦስካር አሸናፊ ሆኗል። ተወዳዳሪዎቹ ከአሜሪካን ሀስል ክሪስቲን ቤል፣ ነብራስካ ለተባለውና ስለ ቤተሰብ ግንኙነት የሚተርከው ሲኒማ ተዋናይ ብሩስ ደርን፣ ስለ ገንዘብ ስግብግብነት የሚያወሳው ዘ ውልፍ ኦፍ ዎል ስትሪት የተባለው ሲኒማ ተዋናይ ሊዮናርዶ ዲካፕሪዮ እንዲሁም የ12 years a slave ተኮከብ ተዋናይ ቾቴል ኢንጆፎር ተቀናቃኞቹ ነበሩ። ማቲው ለእነርሱ ያለውን አድናቆት እንዲህ ገልጿል።
All these performances were impeccable. In my opinion, I didn't see a false note anywhere.
እነዚህ ተዋናዮች ሁሉ በእኔ እምነት እንከና ያወጣላቸው ድንቅ ናቸው። አንድም ስህተት አልታየባቸው።
ትሬድሌቶ ደግሞ በዚሁ ዳላስ ባየርስ ክለብ በተባለው ሲኒማ የኤድስ ታማሚው ገጸ ባህሪ ሆኖ ተጫውቷል። ሽልማቱን ሲቀበል የኤድስ ሰለባ ለሆኑት ሁሉ ማስታወሻ ይሁን ብሏል።
This is for the 36 million people who have lost the battle to AIDS.
ይህ ፊልም በኤድስ ተጠቅተው ሕይወታቸውን ላጡት 36 ሚሊዮን ሰዎች ነው። በማንነታችሁና በፍቅረኞቻችሁ ማንነት ፍትህ ለጎደለባችሁ በዓለም ለምትገኙ ሁሉ ይህ ሽልማት ይሁን።
በትላንትናው ምሽት የኦስካር ስነ ስርዓት ሲኒማ አጃቢ ሙዚቃ ቅንብሮች ለውጭ ሀገር ምርጥ ሲኒማ አሸናፊ ሆነዋል። የኢጣሊያው ዘ ግሬት ቢዩቲ የተባለው ዋናው አሸናፊ የውጭ ሀገር ሲኒማ ነው። የአሜሪካ ተንቀሳቃሽ ሲኒማና የአርትና ሳይንስ አካዳሚ የኦስካር ሽልማቶችን በየአመቱ የሚሰጥ ሲሆን ስነ ስርዓቱ ሆሊውድ በሙያው ከዋክብት የምታሸበርቅበትና ህዝቡም በጉጉት የሚከታተለው ነው።
All these performances were impeccable. In my opinion, I didn't see a false note anywhere.
This is for the 36 million people.
የኦስካር ድምጾችን ነው የሰማችሁ ያላችሁት። በጣም ግሩም በሆነ ምሽት ሽክ ብለው ለብሰው አሜሪካውያን ይህንን አመታዊ ስነ ስርዓት ያከበሩበት ነው። ወደ ሁለተኛው አጋማሽ ዝግጅታችን ስንሸጋገር ስፖርት ይሆናል። አዘጋጅና አቅራቢው ሰለሞን ክፍሌ።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። በዙ ወርቁ ከኢትዮጵያ በጃፓኑ የሌክ ቢዋ ማራቶን ድል ተቀዳጅቷል። የሞሮኮው አዚዝ ላህባቢ ደግሞ ከሮም ኦስቲያ ግማሽ ማራቶን አሸንፏል። ከአትሌቲክሱ እነዚህን፣ በእግር ኳስ ስፖርት ዜና ደግሞ በአዲስ አበባና ሌሎች የዓለም ከተሞች የተካሄዱትን ዋና ዋና ውድድሮች ውጤት ይዣለሁ። አብራችሁን ቆዩ። ዓለም አቀፉ የአትሌቲክስ ፌዴሬሽን ማህበር ባዘጋጀው በጃፓኑ 69ኛው የሌክ ቢዋ ማራቶን ኢትዮጵያዊው አትሌት በዙ ወርቁ በአንደኝነት ቀድሞ ሲገባ ያስመዘገበው ጊዜ 2 ሰዓት 9 ደቂቃ ከ10 ሴኮንድ ነው። በዙ 2 ኪሎ ሜትር ሲቀራቸው ጀምሮ ነው የወቅቱን ሻምፒዮና ኬንያዊውን ቪንሰንት ኪፕሩቶንና ሌሎች ታዋቂ አትሌቶችን ጥሎ የተፈተለከው። በዙ ወርቁ የትላንት ማራቶን ድሉ በአንድ ዓመት ጊዜ ውስጥ አምስተኛው መሆኑ ነው። እነርሱም እንደ አውሮፓ ዘመን አቆጣጠር በ2013 እና ከሁለት ወራት በፊት በሂውስተን ቴክሳስ፣ እንዲሁም በዱሉት ዩኤስኤ ግራንድማ ማራቶን በአይንሆቨን ሆላንድ መሆናቸው ነው። አሯሯጮች በ30ኛው ኪሎ ሜትር ላይ ወጡና ሶስት ቀዳሚ ተፎካካሪዎች ቀሩ። ኪፕሩቶ፣ በዙና የጃፓኑ ሳቶሩ መሆናቸው ነው። በወቅቱ የብዙዎቹ ግምትም ከአፍሪካውያኑ አንዱ ለሶስት ዓመታት በኬንያዊ ዊልሰን ኪፕሳንግ ተይዞ የቆየውን 2:06 ደቂቃ ከ13 ሴኮንድ ኮርስ ሬኮርድ ሊያሻሽል ይችላል የሚል ነበር፣ ሳይሆን ቀርቷል። በዙ ወርቁ የገባበት ጊዜ የዘገየው ግራ ተረከዙ ላይ በደረሰበት ጉዳት መሆኑን ቁስሉን ለጋዜጠኞች በማሳየት አስረድቷል። በዚያ ላይ ከነፋሱ ይልቅ ወበቁ አስቸግሮት እንደነበር አብራርቷል። ወደ ትላንቱ የሮም ኦስቲያ ግማሽ ማራቶን ዜና ስናልፍ በ59 ደቂቃ ከ25 ድል ያጠናቀቀው የሞሮኮው አዚዝ ላህባቢ መሆኑን እናገኛለን። ላህባቢ በ2010 የዓለም ወጣቶች ሻምፒዮና ውድድር በ5000 ሜትር የነሐስ ሜዳሊያ ተሸላሚ እንደነበር ይታወሳል። ላህባቢ የኬንያው ዊልሰን ኪፕሮፕ ከአንድ ዓመት በፊት ካስመዘገበው አዲስ የኮርስ ሬኮርድ ላይ ለመድረስ የቀረው 10 ሴኮንድ ብቻ ነው። በዚህ አስደናቂ የኦስቲያ ግማሽ ማራቶን ሌሎች ሁለት ወንዶችም ከአንድ ሰዓት በታች ጨርሰዋል። አንደኛው በ59:39 በሁለተኛ የገባው ኢትዮጵያዊው ሁነኛው መስፍን ነው። ቲቱስ ማሳይ ሶስተኛ በ59:49 አጠቃልሏል። የዓለም ግማሽ ማራቶን ሻምፒዮና ውድድር ከሶስት ሳምንታት በኋላ ዴንማርክ ኮፐንሃገን ከተማ ይካሄዳል። በዚያ ውድድር ላይ ሀገሬን ወክዬ በመሳተፍ በተመሳሳይ ድል ለማጠናቀቅ ተስፋ አደርጋለሁ ብሏል የሞሮኮው አዚዝ ላህባቢ። ምኞቱ ከተሳካለት ከምስራቅ አፍሪቃ ሀገሮች ኢትዮጵያ፣ ኬንያ፣ ታንዛኒያና ኤርትራ ውጭ በማሸነፍ የመጀመሪያው አትሌት ይሆናል። ከነኚህ ሀገሮች አትሌቶች ውጭ ለመጀመሪያ ጊዜ ለአውሮፓውያን ዘመን አቆጣጠር በ1996 ዓ.ም ያሸነፈው የኢጣሊያው ስቴፋኖ ባልዲኒ ነው። በሮም ኦስት ያገማሽ ማራቶን የሴቶችን ኬንያዊቷ ካሮላይን ቼፕኮኒ አሸንፋለች። ሌላዋ የሀገሯ ልጅ ሻሮን ቼሮፕ ሁለተኛ ሆናለች። የሶስተኛና አራተኛነቱን ስፍራ የኢትዮጵያ ሯጮች ወስደዋል። ነጻነት ጉደታና ሹሬ ዋሬ ይባላሉ። የሩጫውን ስፖርት ዜና በዚሁ አበቃለሁ። ለእግር ኳሱ ስፖርት ዜና በቅድሚያ ወደ አዲስ አበባ እንሄዳለን። ለአፍሪካ ክለቦች ሻምፒዮና ሊግ የኢትዮጵያው ደደቢት የታንዛኒያውን ሴፋክስን አስተናግዶ ጨዋታው በእንግዳው ቡድን 2-1 አሸናፊነት መጠናቀቁን ከምንጮቻችን ተረድተናል። ሁለቱ ቲሞች ለረፍት የወጡት 1-1 ባቻ ውጤት ሲሆን ሴፋክስን የማሸነፊያውን ግሩም ግብ ያስቆጠረው በ74ኛው ደቂቃ ላይ ነው። ያጨዋወት ስልቱም ለተመልካች እጅግ ማራኪና ለተቃራኒው ቡድን ትልቅ ትምህርት የሰጠበት ነበር ማለት ይቻላል። እንግዳው ቡድን በአዲስ አበባው አየር ጸባይ በኦክሲጅን እጥረት ክፉኛ ሲቸገር መታየቱም ተገልጿል። ጨዋታው እንደ ተጠናቀቀ የቱኒዚያ ተጫዋቾች ወደ መልበሻ ክፍል ማምራት ሲገባቸው እየተዝለፈለፉ ሜዳው ላይ በመተኛት የተወሰኑ ደቂቃዎች አሳልፈዋል። ከተጫዋቾቹ ይልቅ ብዙም እንቅስቃሴ ያላደረገው በረኛው ይበልጥ ተዳክሞ ታይቷል። ከሜዳው ውጪ 2 ጎል በማግባት አሸንፎ ወደ ቀጣይ ዙር የማለፍ ዕድሉን ያሳየው እንግዳው የቱኒዚያው እግር ኳስ ክለብ የመልስ ጨዋታውን ከሁለት ሳምንት በኋላ ደደቢትን በሜዳው ያስተናግዳል። አድማጮች፣ ከአዲስ አበባ አስገራሚ ውጤቶች ወደ ታየበት ወደ አውሮፓው ታላላቅ ሊጎች እንሂድ። በማንቸስተር ሲቲና ሰንደርላንድ መካከል የካፒታል ዋን ፍጻሜ ዋንጫ ጨዋታ ላስቀድም። ፍጻሜውን በዌምብሊ ስቴዲየም ያደረጉት ሁለቱ ቡድኖች ለረፍት የወጡት ቀድሞ ግብ አስቆጠረው ሰንደርላንድ 1-0 መሪነት ነው። የካፒታል ዋን ዋንጫን 1-0 የጀመሩት ማንቸስተር ሲቲዎች የፕሪምየር ሊጉንና ሌሎች ዋንጫዎቹን አጠቃለው ከመዘክራቸው ለማስገባት ተጫዋቾቹና አሰልጣኙ ተናግረዋል። በሌላ በኩል ደግሞ በሳምንቱ መጨረሻ ሌሎች የእንግሊዝ ፕሪምየር ሊግ 28ኛ ሳምንት ግጥሚያዎች ተካሂደዋል። የሊጉ መሪ ቼልሲ በወራጅ ቀጠና የሚገኘውን ፉልሃምን 3-0 ሲረታ፣ ሶስቱን የሚያገባው ዴር ሹለር ጀርመናዊው ነው። ፉልሃም እስከ እረፍት ባለው ጊዜ ለቼልሲ ብርቱ ፈተና ሆኖ ቆይቷል። ሌላው ሳምንቱን በድል ያሳለፈው ሊቨርፑል ሳውስሃምተንን 3-0 ሲያሸንፍ፣ ስቶክ ሲቲ አርሰናልን 1-0 ረቷል። የመጀመሪያውን ዙር በመሪነት የዘለቀው አርሰናል ሻምፒዮን ይሆናል ተብሎ ቢጠበቅም እየታየበት ያለው የአቋም መዋዠቅ በአራተኛነት ለመጨረሱም አጠራጥሯል። አስተን ቪላ ኖርዊች ሲቲን 4-1፣ ኤቨርተን ዌስትሃም ዩናይትድን 1-0 አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡን ቼልሲ በ63 ነጥብ ይመራል። ሊቨርፑልና አርሰናል በእኩል 59 ነጥብ በጎል ተበላልጠው ሁለተኛና ሦስተኛ ናቸው። ሁለት ተከታታይ ጨዋታ እያለም ማንቸስተር ሲቲ በ57 ነጥብ በአራተኛ ደረጃ ላይ አድፍጧል። ባጭሩ የምሽቱን የስፖርት ፕሮግራም ብዙ ያበቃለሁ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
ለስፖርት ዘገባዎቹ ሰለሞን ክፍሌ እናመሰግናለን። ስርጭታችን በ25ና በ31 ሜትር ባንዶች በአጭር ሞገድ ከዋሽንግተን ዲሲ ስቱዲዮ 14 በቀጥታ ለእናንተ ይደርሳል። አድማጮቻችን፣ አሁን አፍሪካ ነክ ርዕሶች። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ከኤርትራ ቴሌቪዥን ጋር ባደረጉት ሰፊ ቃለ መጠይቅ በአገር ውስጥ ጉዳዮች ላይ አትኩረዋል። ከኤርትራ የመሰደዱን ጉዳይ ጥቅስ ስርቆት ነው ብለውታል። ከኢትዮጵያ ጋር ግንኙነት ስለማሻሻል ለቀረበላቸው ጥያቄ ምንም ነገር የለም፣ ሰው ጊዜውን ባያጠፋ ይሻላል ብለዋል። በቃለ መጠይቁ ከተነሱት ነጥቦች መካከል በተወሰኑት ላይ ዶክተር ኪዳነ መንግሥት አብ ትንተና እንዲሰጡን ጋብዘናል። ዶክተር ኪዳነ በፔንስልቬንያ ስቴት ዩኒቨርሲቲ የአፍሪካ ጥናት ኃላፊ ናቸው። ያነጋገረቻቸው ደግሞ አዳነች ሳህዬ።
ባለፈው ጊዜ የኤርትራ ቴሌቪዥን ከፕሬዚደንት ኢሳያስ ጋር ባደረገው ቃለ መጠይቅ ህግደፍን የማጠናከሩ ጉዳይ ባለፈው ዓመት ታቅደው ከነበሩት ነገሮች አንዱ እንደሆነ ገልጸው ነበርና እስካሁን ባለው ጊዜ የተደረገው ነገር ምንድን ነው? ስለ ሀገሪቱ ፖለቲካዊ ግንባታስ ምን ተደረገ? የሚል ጥያቄ ቀርቦ እዚህ ሀገር ካለ ህዝባዊ ግንባር ፖለቲካ ሌላ ፖለቲካ አለ የሚል ሰው ካለ ሌላ ዓለም ሊፈልግ ይችላል ሲሉ ፕሬዚደንት ኢሳያስ መልሰዋል።
ኣብዚ ሃገር ብዘይ ናይ ህዝባዊ ግንባር ፖለቲካ ካልእ ፖለቲካ ኣሎ ዝብል ሰብ ድሕራ ኣሎ ኮይኑ
እዚህ ሃገር ካለ ህዝባዊ ግንባር ፖለቲካ ሌላ ፖለቲካ አለ የሚል ሰው ካለ ሌላ ዓለም ሊፈልግ ይችላል። እንዲህ ከሆነ ደግሞ ግንባሩ ተሞክሮውን ለመገምገም መቻል አለበት። ባለፈው ዝናና አሰራር ለመኖር አይቻልምና ግንባሩ ካልተጠናከረ በስተቀር በውጭም ሆነ በሀገር ውስጥ የሚካሄዱ የኢኮኖሚም ሆነ ማህበራዊ ፕሮግራሞች እንዲሁም ባህላዊና ፖለቲካዊ ፕሮግራሞችም ሆኑ ማንኛውንም አይነት ሥራ ለመስራት አይቻልም። የህዝቡን አደረጃጀት፣ የህዝቡን ንቃትና ተሳትፎን ከአካባቢና ከመንደር እንዲሁም ከዞንና ከንዑስ ዞን አንስቶ ማጠናከር ያስፈልጋል። በሚኒስትር መስሪያ ቤቶች፣ በዞኖች፣ በማኅበራት አካባቢ ያለውን አደረጃጀትና አሰራርም ከዛ ጋር የተያያዘ በመሆኑ የተሸከሙትን ኃላፊነት በተገቢው መልክ ለማበርከት እንዲችሉ ቅርጹ፣ አደረጃጀቱና አሰራሩ ከአዲሱ መድረክ ጋር እየተሻሻለ መሄድ ብቻ ሳይሆን የሚመጣውን መድረክም ለመሸከም በሚችልበት መንገድ መሰራት መቻል አለበት። በሀገሪቱ ውስጥ ገዢው ግንባር አያስፈልግም፣ ህግደፍን ማለት ነው። ከግንባሩ ውጭ የሆነ ፖለቲካ ልንፈጥር እንችላለን የሚል ካለ ግን ሌላ ነገር ብታስብ ይሻልሃል፣ ጊዜህም ባታጠፋ ይሻልሃል እንላለን። ይህ ሲባል ግን ሁሉም ነገር አልጋ ባልጋ ነው ለማለት አይደለም።
ዶክተር ኪዳነ መንግስት አብ ፕሬዚደንት ኢሳያስ የሰጡት ምላሽ የቀረበውን ጥያቄ አይመልስም ብለዋል።
ታሕቶ ነቲ ናይ ህዝባ ግንባር ንምሕያል እንታይ ዝተገብረ ጉዕዘታት ኣሎ?
ጥያቄው ህዝባዊ ግንባርን ማለትም ህዝባዊ ግንባር ለፍትህና ለዲሞክራሲን ለማጠናከር ምን ተደረገ ነበር የሚለው። መልሱ ግን ለጥያቄው ቀጥተኛ ምላሽ አይሰጥም። ምክንያቱም ግንባሩ መጠናከር አለበት፣ እንዲጠነክር ደግሞ ተሞክሮውን ለመገምገም መቻል አለበት ነው ያሉት። መደረግ ስላለበት ጉዳይ እንጂ የተደረጉ ነገሮች ካሉ ግን አልተናገሩም።
ከዛ ጋር አያይዘውም ፕሬዚደንት ኢሳያስ ከህዝባዊ ግንባር በስተቀር በሀገሪቱ ሌላ ፖለቲካ ሊኖር አይችልም ስላሉትም ዶክተር መንግስት አብ ትክክለኛ አነጋገር አይመስለኝም ብለዋል።
ብዘይካ ህዝባዊ ግንባር ካልእ ፖለቲካ አሎ ዝበሃል እንተኮይኑ
ካል ህዝባዊ ግንባር ሌላ ፖለቲካ አለ የሚባል ከሆነ በሌለ ነገር ላይ መነጋገር ነው የሚለው አነጋገር የሚያሳየው ከህዝባዊ ግንባር በስተቀር ኤርትራ ውስጥ ሌሎች የፖለቲካ ድርጅቶች እንዳይንቀሳቀሱ የማድረግ አላማ እንዳላቸው ነው። እኔ በበኩሌ እንዲህ አይነት አነጋገር ትክክል አይመስለኝም። ምክንያቱም የተለያዩ ፖለቲካ ፓርቲዎች ሲኖሩ የአመለካከት ውድድር ሊኖር ይችላል፣ የፖሊሲ ውድድርም ሊኖር ይችላል። ይህም የአገሪቱን ፖለቲካ ሊያዳብር ይችላል። ካለኛ በስተቀር ሌሎች እንደ ፖለቲካ ድርጅት ሊሳተፉ አይችሉም በሚባልበት ወቅት የአመለካከት ውድድር በር ተዘጋ ማለት ነው።
ሌሎች የአፍሪካ ሀገሮች በተለይም የአፍሪካ ቀንድ ሀገሮች ቢያንስ የማይሸንፉበት አይነት ምርጫ ያካሂዳሉ። ኤርትራ ውስጥ ግን እስከነጭራሹ በሩ የተዘጋ ነው ይላሉ ዶክተር ኪዳነ።
ብጠቅላላ ክንሪኦ ከለና ኣብ ሃገራት ኣፍሪካ ካብኡ ሓሊፈ ኣብ ቀርኒ ኣፍሪካ
በአጠቃላይ በአፍሪካ ሀገሮች ከዛም አልፎ በአፍሪካ ቀንድ ሀገሮች ያለውን ሁኔታ ብንመለከት አብዛኞቹ የበላይነት ያላቸው ፓርቲዎች በምርጫ በማይሸነፉበት መልክ ቢሆንም አነስተኛ የፖለቲካ ፓርቲዎች እንዲንቀሳቀሱ ይፈቅዳሉ። ኤርትራ ውስጥ ግን ካለገዢው ፓርቲ በስተቀር ሌሎች ድርጅቶች እንዲፈጠሩ ፈጽሞ አይፈቅድም ማለት ነው በፕሬዚዳንቱ አባባል።
የሀገሪቱን የሰው ኃይል አቅም ለማሳጣት በተለይም ወጣቱ ኃይል ሀገሩን እንዲከዳ ለማድረግ ሲካሄድ የቆየ ደባ አለ። ከዚህ በፊትም ቃለ መጠይቅ ላይ በሰፊው ገልጸውት ነበር። ይህን ደባ በሚገባ ለመመከት እንዲቻል በሀገር ውስጥ የትምህርትና የስራ እድል ስለማስፋትና ወጣቶችን ስለማጠናከር ምን የታሰበ ነገር አለ ለሚለው ጥያቄ ፕሬዚደንት ኢሳያስ
በዓለም ደረጃ ስላለው የስራ አጥነት ጉዳይ ብንመለከት በስፓኝ፣ በግሪክ፣ በፖርቹጋል፣ በጣሊያንና በአጠቃላይ በአውሮፓ የስራ አጥነቱ ጉዳይ በሚያስደነግጥ ሁኔታ ላይ ነው የሚገኘው ለማለት ብቻ ነው የምችለው። ሙያም ሆነ ትምህርት የሌለው ሰው እዛ ሄዶ እንዴት ነው ስራ ሊያገኝ የሚችለው? በአሜሪካም እንዲሁ። ይህ የእኛ ችግር ብቻ አይደለም። ሱዳን ለምሳሌ እንደኛዎቹ የሁለተኛ ደረጃ ትምህርት ብቻ ያጠናቀቁ ሳይሆኑ በምርጥ ዩኒቨርሲቲዎች በዲግሪ ደረጃ ተመርቀው ከሀገሪቱ በመውጣት ላይ ያሉ 60% ናቸው። ይህ አሃዝ የሚያስደነግጥ ነው። ችግሩ ምንድን ነው? በዚህ ሙያ አገር ውስጥ ሆነህ የምታገኘው ደሞዝና ውጭ አገር ሄደህ የምትከፈለው የተለያየ በመሆኑ መውጣቱን ይመርጣሉ።
ዶክተር ኪዳነ መንግስት አብ ግን አሁንም የተጠየቀው ጥያቄና መልሱ በቀጥታ አይገናኙም ብለዋል።
ንኣይ ከም ዝረአየኒ እንታይ እቲ ሕቶ ዝተሓተተን እቲ መልስን ቀጥታ ይራኸብን እዩ።
በእኔ አመለካከት የቀረበው ጥያቄና መልሱ በቀጥታ አይገናኝም። የጎደለውን ለማሟላት ይህን እቅድ ይዘን ቀርበናል ያሉት ነገር የለም።
ፕሬዝደንት ኢሳያስ ወጣቶች ከሀገሪቱ የሚወጡበት ሌላ ምክንያት እንዳለ ሲገልጹ የእኛን አደገኛ የሚያደርገው ከተደራጀ ሴራ ጋር የተያዘ መሆኑ ነው ይላሉ።
ናባና ዚያዳ አደገኛ ትገብሮ ውዱብ ሸርሒ ስለደሎ ውዱብ ሸርሒ ብፍርሂ ማለት እዛ ሀገር እዚ ቆሲኑ
የእኛን የባሰ አደገኛ የሚያደርገው የተደራጀ ሴራ ስላለ ነው። ይህ ሀገር ተረጋግቶ ወጣት ዜጎቹ በሀገራቸው ተምረው በስራዎች ተሰማርተው ቁም ነገር የሚሰሩ ከሆነ እዚህ አካባቢ ላሉት ኃይሎች ስጋት ነው። ስለዚህ እንዴት እንበታት ነው፣ እንዴት እናዳክመው ነው ዓላማው። ከሁሉም በላይ ደግሞ ሌብነት ነው። እዚህ ሁሉም በሕዝብ ገንዘብ ነው የተማረው። ሕዝቡን፣ ቤተሰቡን፣ ሀገሩን መካስና ሀገሪቱን መገንባት ነበረበት። በውጭ ሆኖ ሀገሪቱን ለመገንባት አይችልም። ስለሆነም አገር ጥሎ መሄድ እንደ ዓይን ያወጣ ሌብነት አድርጌ ነው የማየው። ስንቶቹ ናቸው ውጭ አገር ሄደው ቁም ነገር የሚሰሩት? በእስራኤል ማጎሪያ ሰፈሮች ያሉትን በሚመለከት ከዚህ የባሰ የሚዘገንን ነገር የለም። በሌሎች የአውሮፓ ከተማዎች ያሉትም ያው ሕይወት ያሳልፋሉ ለማለት አይቻልም። እነሱ ስለ ሄዱ ብዙም የሚጎድል ነገር ያለ መስሎ አይታየኝም። ሁሉም ነገር ታይቷልና ወደ አገራችሁ ተመለሱ ነው ለማለት የሚቻለው። እነርሱ ስለ ሄዱ ብዙም የሚጎድል ሆኖ አይታየኝም። ልቡ ያልተረጋጋ ሰው አገር ውስጥም ሆኖ ስለማይረጋጋ ለሀገሪቱ የሚያበረክተው ነገር የለም። ስለሆነም ለራስህ ስትል ወደ አገርህ ተመለስ።
ዶክተር ኪዳነ መንግስተአብ ግን ወጣቶቹ ከሀገራቸው የሚወጡት ለምን እንደሆነ ለማወቅ የሚወጡትን ወጣቶች በመጠየቅ የተደረጉ ብዙ ጥናቶች አሉ ሲሉ አስረድተዋል።
እዚ ንምንታይ እዮም ዝወፁ ዘለዉ ዝበሃል ነቶም ዝወፁ
ለምንድን ነው የሚወጡት የሚለውን ጥያቄ ለመመለስ ለምን ከሀገራችሁ ወጣችሁ በሚል የወጡትን ራሳቸውን በመጠየቅ ብዙ ጥናቶች ተካሂደዋል። ዋናው የሚሰጡት መልስም ገደብ አልባ የሆነው የወታደራዊ አገልግሎት ጊዜ ረዘመብን የሚል ነው። በአብዛኛው ወታደራዊ አገልግሎቱ ደክሞንና ሰልችቶን ነው ከሀገር የምንወጣው ነው የሚሉት። የምጣኔ ሀብት ችግር እንዳስመረራቸውም የሚናገሩ አሉ። የፖለቲካ ነጻነት ባለመኖሩ ወጣን የሚሉም አሉ። አብዛኞቹ የሚያቀርቡት ምክንያት ግን የወታደራዊ አገልግሎት ጊዜው ረዘመብን፣ አስመረረን የሚል ነው።
ፕሬዚደንት ኢሳያስ ከኤርትራ ቴሌቪዥን ጋር ባደረጉት ቃለ መጠይቅ ልቡ ያልተረጋጋ ሰው ሀገር ውስጥም ሆኖ ስለማይረጋጋ ለሀገሪቱ የሚያበረክተው ነገር የለም፣ ስለሆነም ለሀገሪቱ ብዙም የሚያጎድሉት ነገር የለም ማለታቸውን በሚመለከት ዶክተር ኪዳነ ሀገሪቱ አብዝታ የምትጎዳ ይመስለኛል ብለዋል።
ብዙ መስለኒ ግን ሀገር ብዙሕ እያ ትጉዳእ። ምክንያቱ መንእሰያታ ቅድሚ ኩሉ ነቶም መንእሰያት ብዙሕ ሽግር ዘጋጥሞ ማባሕሪ
እንደሚመስለኝ አገሪቱ አብዝታ ትጎዳለች። ምክንያቱም ከሁሉም በፊት ወጣቶቹ ብዙ ችግር ነው የሚገጥማቸው። ባህር የሚውጣቸውና በምድረ በዳ ብዙ ስቃይ የሚያሳልፉ አሉ። ይህ ሁሉ ስቃይ እንደደረሰባቸው የሚገጥማቸውን ችግር ሳይጠቅሱ አገሪቱ አትጎዳም የሚለው አነጋገር በጣም ቅር ያሰኛል። ከዛም ሌላ ወጣቶቹ የሚወጡት በጎረቤት አገሮች ሴራና የተሻለ ደሞዝ ፍለጋ ከሆነ ለምን በበለጠ ኤርትራውያንን ሊስብ ቻለ? እንደዛስ ከሆነ ለምን ኤርትራ ልትታገለው አልቻለችም? ስለሆነም ፕሬዚዳንት ኢሳያስ የሰጡት መልስ አጥጋቢ ሆኖ አልተሰማኝም።
ፕሬዚደንት ኢሳያስ ከሀገር ስለሚወጡት ኤርትራውያን ሲናገሩ በሕዝብ ገንዘብ ተምረው ሀገርን ጥሎ መሄድ እንደ ዓይን ያወጣ ሌብነት አድርጌ ነው የማየው ያሉትን በሚመለከት ዶክተር ኪዳነ መንግስተአብ የሚሉት አላቸው።
ካብ አፍሪካ ሀገራት ምሁራት ብሬን ድሬን ዝበሃል ኣሎ ኣብ ዓዶም ተማሂሮም ዝበለፀ ደሞዝ
አፍሪካ ውስጥ በሀገራቸው ተምረው በውጭ ሀገሮች የተሻለ ደሞዝ ስለሚያገኙ ጥለው የሚሄዱበት ሁኔታ አለ። ብሬን ድሬን የሚባል ነገር አለ። የተማሩ ሰዎች አገርን እየጣሉ መውጣት ማለት ነው። እነዚህ በሀገራቸው ገንዘብ የተማሩ ሐኪሞች፣ ፕሮፌሰሮችና ሌሎች ምሁራን አገራቸውን ጥለው በመሄድ ሌሎች አገሮችን ያገለግላሉ በሚል ሌብነት ነው የሚለው አጠቃቀም በእነሱ ላይ ቢውል አንድ ክርክር ነው። የኤርትራን ሁኔታ ስንመለከት ግን አገራቸውን እየጣሉ የሚወጡት ሰዎች ግማሾቹ ከእረኝነት ወደ ብሔራዊ አገልግሎት ሄዱ፣ አንዳንዶቹ 12ኛ ክፍል አጠናቀው ሌላ ትምህርት ያልቀጠሉ ናቸው። እነዚህ ሰዎች የተሻለ ኑሮ እናገኛለን በሚል ስስት ወጡ ብሎ ለመናገር አይቻልም። ዋናው ምክንያት አድርገው የሚያቀርቡት ብሔራዊ አገልግሎት አስመረረን የሚል ነውና ፕሬዚዳንት ኢሳያስ ራሳቸው እነዚህ ውጭ ሀገራት ሄደው ምን አይነት ስራ ያገኛሉ የሚል ጥያቄ አቅርበዋል። በመልሳቸው ላይ በሌሎች ሀገሮች ሄደው ደህና ስራ ለማግኘት የማይችሉ ከሆነ ደግሞ ጥለው በመሄዳቸው ሌቦች ናቸው ማለቱ እርስ በርሱ የሚጋጭ አነጋገር ሆኖ ነው የተሰማኝ።
ዶክተር ኪዳነ መንግስተአብ ኤርትራውያን ሀገራቸውን እየጣሉ እንዳይወጡ ሊደረጉ ስለሚችሉ ነገሮች ጠቁመዋል።
መጀመርت بزح مسرتاوي لو تخق بارك قال مخنياتو ዘንታዩ እቲ አገልግሎት
በመጀመሪያ ደረጃ ብዙ መሰረታዊ ለውጦችን ማድረግ ያስፈልጋል ማድረግ ይቻላል። በኤርትራ ያለው ብሔራዊ አገልግሎት ካለገደብ መሆኑ ቀርቶ አገልግሎታቸውን የፈጸሙ ሰዎች በሌሎች እየተተኩ ወደ መደበኛ ስራቸው እንዲመለሱ ማድረግ ያስፈልጋል። እንዲህ አይነት አሰራር ቢኖር ኖሮ ረዘመብን ደከመን የሚል ምሬት ባልመጣ ነበር። በውጭ አገሮች የትምህርት ዕድል ያገኙት ኤርትራውያን ወደ አገራቸው እንዲመለሱ የሚያበረታቱ ነገሮችንም ማድረግ ይቻላል። ምክንያቱም ከዚህ ቀደም የተደረጉ ጥናቶች እንደሚያመለክቱት እንደ አውሮፓውያን የዘመን አቆጣጠር በ1990ዎቹ ዓመታት የነበረውን ሁኔታ ብንመለከት ኤርትራ ለከፍተኛ ትምህርት ከምትልካቸው ተማሪዎች 80 ከመቶዎቹ ወደ አገራቸው ይመለሱ ነበር። ይህ እንግዲህ ገደብ አልባ የሆነው ብሔራዊ አገልግሎት ከመተግበሩ በፊት መሆኑ ነው። አሁን ግን የተማሩ ኤርትራውያን ወደ አገራቸው መመለስ ይቅርና ያልተማሩትም አገሪቱን ጥለው ይወጡ ነው። ስለሆነም በጥናት ላይ የተመሰረተ መፍትሄ ነው ማግኘት የሚያስፈልገው።
ኤርትራንና ኢትዮጵያን ለማቀራረብ የእርቅ ሙከራዎች እየተካሄዱ እንደሆነ በሚዲያዎች ተጠቅሷልና ሀቅነት አለውን ለሚለው ጥያቄ ፕሬዚደንት ኢሳያስ እንደዛ የሚባል ነገር የለም ብለዋል።
ተቆም ዝባል ነገር የለም ወያነሲ ኸሳብ ተጠፍሲ ኾሚላ ዳርጋት ሐስብ ክትብልያናይ
እንደዛ የሚባል ነገር የለም። ወያነ እስከምጣፋበት ጊዜ ድረስ እንደዛ ስትል ትኖራለች። ህዝባዊ ግንኙነት ወይም ተቀባይነት ብልጫ ለማግኘት አስባ ነው። እኛ የኮሚሽኑን ውሳኔ ተቀብለናል። ንግግር ብቻ ነው የምንፈልገውና ሸምግሉን እየተባለ ያልተንኳኳ በር የለን። እኛ ግን ሰልችቶናልና ልንሳሳት አንችልም። ከህዝብ ግንኙነት ጨዋታ የምታገኙት ነገር የለም። የትም አትደርሱም ለማለት ነው የሚቻለው። ጊዜያችሁን ባታጠፉ ይሻላችኋል።
ዶክተር ኪዳነ በበኩላቸው የኢትዮጵያና ኤርትራ ግንኙነት እንዲሻሻል ምን መደረግ አለበት ለሚለው ጥያቄ በመጀመሪያ ደረጃ የድንበሩ ኮሚሽን የሰጠው ውሳኔ በተግባር ላይ መዋል አለበት ብለዋል።
ታመጀመርታ ታናይ ኮሚሽን በናተሪቶ ታ ኮሚሽን ዘሃባ ፍርዲ ናይቱ ዶፕ ተግባር ኩ
እኔ እምነት በመጀመሪያ ደረጃ የድንበሩ ኮሚሽን የሰጠው ውሳኔ በተግባር ላይ መዋል አለበት። የተበየነው ነገር ይግባኝ የማይባልበት ጉዳይ ከሆነ ከመተግበር በስተቀር ሌላ አማራጭ የለም። ምክንያቱም ሁለቱም ይግባኝ እንዳይባል ተስማምተዋልና። ሌላው ደግሞ የሁለቱም ሀገሮች መንግስታት የሁለቱም ሀገሮች ግንኙነት መቋረጥ በህዝባቸውና በኢኮኖሚያቸው ላይ ያደረሰውን ችግር ተገንዝበው የተሻለውን ነገር መምረጥ ይገባቸዋል። ሁለቱም ሀገሮች የተሻለ ግንኙነት ቢኖራቸው ኖሮ ኢኮኖሚያቸው አሁን ካለው በብዙ ጥፍ ሊዳብር በቻለ። ስለሆነም የሁለቱም ሀገሮች መንግስቶች ግንኙነታቸውን ለማሻሻል መጣር አለባቸው። ህዝብን ሊጠቅምና የህዝቡን ችግር ሊፈታ የሚችል መንገድ ይመርጣሉ የሚል ተስፋ አለኝ።
ኢትዮጵያ ድንበሩን ለማካለልም ሆነ ግንኙነት ለማሻሻል ለመነጋገር ዝግጁ እንደሆነች በተደጋጋሚ ገልጻለች። ኤርትራ ደግሞ መጀመሪያ ድንበሩ ይካለልና ከዛ በኋላ መነጋገር እንችላለን ትላለችና እነዚህን አቋሞች እንዴት ማስታረቅ ይቻላል ለሚለው ጥያቄ ዶክተር ኪዳነ መንግስተአብ
እቲ ክልቲው መርገጢ ቀራረብ ዝኽእል ይመስለኒ እቲ ሽግር ዘሎ እንታይ ናይኮን
የሁለቱንም አቋሞች ለማቀራረብ የሚቻል ይመስለኛል። እንደሚመስለኝ ችግሩ ተሳስቼም ሊሆን ይችላል፣ ግን ኢትዮጵያ መጀመሪያ መነጋገር አለብን በሚትልበት ወቅት እንዲነጋገሩባቸው የምትፈልግባቸውን ነጥቦች በዝርዝር ብታስቀምጥ ኤርትራ በተነሱን ነጥቦች ላይ ለመነጋገር ዝግጁ ትሁን አትሁን ለማየት በቻልን ነበር። ኢትዮጵያ መጀመሪያ መነጋገር አለብን ስትል የድንበሩን ውሳኔ ለመቀየር ነው ወይስ ለመቀየስ ወይም ደግሞ ስለወደፊቱ ግንኙነት ነው የሚነጋገሩት ለሚለው ጥያቄ መልስ አላገኘሁም።
የዩናይትድ ስቴትስንና የኤርትራን ግንኙነት ማሻሻልን በሚመለከት ሄርማን ኮን ኤርትራን ከቅዝቃዜው እናስገባት በሚል ርዕስ የጻፉትንና ሌሎች ስለደገፉት የዩናይትድ ስቴትስና የኤርትራ ግንኙነት እንዲሻሻል ሀሳብ ስለሚያቀርበው ነጥብ ፕሬዚደንት ኢሳያስ ተሳልቀውበታል።
ንኤርትራስ ካብ ቁሪ ከነውፃ ኢና ቁሪ ብሓንጎልካ ዲ ዘሎ ዋላ ቁሪ ለብዚ ንሕና ብቁሪ ለና እንታይ ማለት እዩ ቁሪ ሓደ እንታይ ቁሪ
ኤርትራን ከብርዱ ወደ ውስጥ እናስገባት የሚለው አቀራረብ ምን ማለት ነው? ብርዱ ጭንቅላታቸው ውስጥ ነው ያለው ወይስ እኛ ብርድ ላይ ነው ያለ ነው? የቋንቋ አጠቃቀም ራሱ የሚያስገርም ነው።
ዶክተር ኪዳነ መንግስተአብ ግን ፕሬዚደንት ኢሳያስ እገዳውን ካቆሙት ከዩናይትድ ስቴትስ ጋር ግንኙነት መቀጠሉ አስፈላጊ ነው የሚል መልስ ሊሰጡ ይችሉ ነበር ሲሉ አስገንዝበዋል።
ድና ምስ አሜሪካ የድሌና አይ ጽቡቅ ነሩ ትገዳንተ አቋሪጽ ኦሞስ
እገዳው ከተነሳ ከዩናይትድ ስቴትስ ጋር ግንኙነት መቀጠሉ አስፈላጊ ነው። ድሮውንም ቢሆን ማዕቀብ የተጣለብን መሰረት በሌለው ክስ ነው የሚል መልስ ለመስጠት ይችሉ ነበር።
ዶክተር ኪዳነ አያይዘውም የነ ዴቪድ ሽን አቀራረብ ጥሩ ይመስለኛል። ይሁንና ይህን ሐሳብ ያቀረቡት በአሜሪካ ፖሊሲ ላይ ተመርክዘው ነው ወይስ በራሳቸው እንደመሆራን የሚለውን ነጥብ ለማወቅ ያዳግታል ብለዋል።
ዝኾነ ኾይኑ ግን እቲ ናይ ኣሜሪካን ናይ ኤርትራን ዝምድናታት ንኸመሓይሽ
ያም ሆነ ይህ ግን በመሰረቱ የኤርትራንና የዩናይትድ ስቴትስን ግንኙነት ለማሻሻል የሚያስችሉ ነገሮች ቢደረጉ መልካም ነው። ከዚህ አልፎ ግን ከአሜሪካና ከአውሮፓ ይልቅ የአፍሪካ ቀንድ አገሮች በመካከላቸው የሚኖረው ግንኙነት ነው ዋናው። የራሳቸውን ግንኙነት ካላዳበሩ በስተቀር ከአውሮፓና ከአሜሪካ ጋር ግንኙነት ለመመስረት እነሱ የሚያቀርቡላቸውን የፖሊሲ መመሪያዎች እስከተገበሩ ድረስ ብቻ ነው ሊሰራ የሚችለው። የራሳቸውን ነጻነት ለመጠበቅ የሚሞክሩ ከሆነ እምነታቸው ከበለጸጉት አገሮች ጋር የሚጋጭ ከሆነ ግንኙነቱ አይጸናም።
ዶክተር ኪዳነ መንግስታብ ለሰጡኝ ማብራሪያ በጣም አመሰግናለሁ።
አድማጮች ስርጭታችን እያገባደድን ነው። ሄኖክ ስለ ብርድ ብዙ አወራን። እኛም የለቀቀን አመስልም ለአድማጮች ሳይሆን አንድ ዜማ ለማጫወት ግን ጊዜ ያገኘን ይመስላል። ብርዱን ያስለቅቅ አያስለቅቅ የማውቀው ነገር የለም።
የቅድሙም ያስለቅቅ አልነበረም። እንግዲህ በሁለተኛ እድል ተሰጥተዋል። አሉላ
ከኃይሉ ታምራት ምርጫዎች አንዱን ጃሎድ
አንታሊ Lijuko ya hona nagar hona li Injabati wato imaslanyan Antalichi Nenjai pesaw bati bati lanyan Hidi, hidi Mindi nou ye bati Kaziva laile lama Mindina uhe bati malati Konjo ochi ya molu bati Eski nikide lati ikedi ikedi Wakoye Anchinya loma nao Wakoye Sauna garanya nao Yatalena Wapoye Anchinya lo mata Yau mata Ebo Ebo lana
Chaludu nebbar bati Sili የተጫወተልን አድማጮች አሁን በርግጥ ስርጭታችንን ለማጠናቀቅ ቀሩን ጥቂት ደቂቃዎች ብቻ ናቸው። የማጠቃለያ ወሬዎችን ከሄኖክ ሰማግዜር።
ዛሬ ማለዳ ከመቀሌ ተነስቶ ይጓዝ የነበረ አውቶቡስና አንድ አነስተኛ አውቶቡስ ሚኒባስ ተጋጭተው 16 ሰዎች መሞታቸውን የትግራይ ክልል ባለስልጣናት አስታወቁ። አደጋው የደረሰው አድጉደን በምትባል ከተማ አጠገብ ነው። በሰሜን ምስራቅ ናይጄሪያ ቦኮ ሐራም ቅዳሜና እሁድ ያደረሳቸው ጥቃቶች 100 ሰዎችን ሲገድሉ 3 ሰዎች ደግሞ በተለያዩ ዘመቻዎች ታፍነው መወሰዳቸው ተዘገበ። ደቡብ አፍሪካዊ የኦሎምፒክ ሯጭ ኦስካር ፒስቶሬስ የሴት ጓደኛውን በመግደል ወንጀል ለቀረበበት ክስ ዛሬ ፍርድ ቤት ቀርቧል። በዛሬው ዕለት የምስክሮች ቃል የተደመጠ ሲሆን ፍርድ ቤቱ ፒስቶሬስ የሴት ጓደኛውን ሪቫ ስቲንካፕን ከቤቱ መታጠቢያ በር በጥይት ተኩሶ ገድሎ እንደሆነ ግራ ቀኙን ይመረምራል። ፒስቶሬስ በበሩ አሾልኮ የተኮሰው ከቤት ውስጥ ዘራፊ መጣብኝ ብሎ በመስጋት እንደሆነ ተናግሯል። የራሻ የውጭ ጉዳይ ሚኒስትር የሀገራቸው ጦር በክራይሚያን ባህረ ሰላጤ ያለውን እንቅስቃሴ በመደገፍ ተናገሩ።
Yeah. የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ25ና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ሄኖክ ሰማእግዜር ነን። ዝግጅታችንን ያቀናበረው ኃይሉ ታምራት፣ ተተኪው መሐንዲስ ደግሞ ሱሌይማን ታራዋሌ ነው። የስርጭቱ ዋና አዘጋጅ ደግሞ ትዝታ በላቸው ናት።
ነገ ማክሰኞ ከምሽቱ 3 ሰዓት ላይ በመደበኛው፣ ከምሽቱ 1 ሰዓት ላይ ደግሞ በልዩ ፕሮግራማችን እንመለሳለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። The Voice of America.